ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ትልቁ የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው እየተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም።
ኢትዮጵያን ባህላዊ አልባሳትን በዓለም ገበያ ማቅረብ ከቻሉ ስኬታማ ኢትዮጵያዊ የፋሽን ዲዛይነሮች መካከል አንዷ የሆነችው ገነት ከበደን የሰማናት። ስለ ድንበር ተሻጋሪ ስራዎቿና በቅርቡ ስለሚደረግ ልዩ ትርኢት በምሽቱ እንነግራችኋለን። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ መጀመሪያው ዝግጅት እንሻገር። በዓለማችን ላይ ከፍተኛ ንዋይ በሚፈስበት የፋሽን ኢንዱስትሪ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያዊ የፋሽን ዲዛይነሮች መካከል አንዷ ገነት ከበደ ናት። በተለይ ዘመናዊ የሙሽራ አልባሳትን በመስራት የምትታወቀው ገነት ፓራዳይዝ ፋሽን የተሰኘ ድርጅት መስርታ ባህላዊውን የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች ከ30 ዓመታት በላይ ተቆጥረዋል። በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽን ትርኢት በቅርቡም ታስቧል። ይህንን በማስመልከት ከገነትና ከትርኢቱ አዘጋጅ አንቷን ሊድሌ ጋር ስመኝሽ ቆየ አጭር ቆይታ አድርጋለች።
ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ትመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው።
ትምህርት ቤት እንግዲህ ልጆች ሆነን የነበርኩበት ማድሬ ትምህርት ቤት የስፌት ትምህርት ቤትም የአርት ስራም ትምህርትም ነበረ እና እሱም ኢንፍሉዌንስ ነበረው። ስፌት በጣም ወድ ነበረ፣ ጥሩ ነገር መልበስም ወድ ነበረ እና ያም ብዙ ኮንትሪቢዩት አድርጓል። በተጨማሪም ወደ ትዳር ስመጣ የሚዜ ልብሶችን ለሰፋችልን ሰው እኔ ነበርኩ እንዲሆኑ ዳይሬክሽን ሰጥቻት የተሰራልኝ እና አሁን ከልጅነት የሚያደገ ነገር ነበረ። አስተዳደጋችን የሚሄድበት ምስምርትሬ ከዛ ደግሞ ሆነ ሳያስጠርሽ ስመጣም ያ ነበር ዋናው ነገር ያነሳሳል።
ገነት ከሰላሳ ዓመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለሕዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች።
ትልቁ የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው እየተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የእኛ ያንን ቅርስ እንዲበቀላል በእኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት እና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራ አቃብ ስለነበረ እንዳሉ ጥቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ንግር ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉ። ይህ እግዚአብሔር ይመስገን አሉ። አገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለእኔ ምርኩዜ ነበረ እሱ።
በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ የመሆኑ እድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በዓለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ወይ ስል ጠይቄያታለሁ።
እንግዲህ ለኛ መንገድ በተለይ ፋሽኑ በጣም ብዙ ሄዷል፣ ግን ለእኛ ዩኒክ የሚያደርገን ወይም አውተንቲክ የሚባለው የተለየ የሚያደርገን የኛ ባህል ትራዲሽናል ይሄ የሽመናው በእጅ የሚሰሩት ነገሮች ትልቅ ቫሊዩ አለው። በተለይ በአሁኑ ዘመን ባለፉት የተወሰኑ ዓመታት የሰስተናብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ጋር መስራት እኛሁን ታሪካችንን አናወራም። ስቶሪ ቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሮፕ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምን ያህል ራሴ በስራዬ ይሄናዲ አልልም፣ ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጂ የሚያደርግ። በተለይ የእውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት፣ ምክንያቱም ሲንግ ኢዝ ቢሊቪንግ ይላሉ እነሱ። እና አንዳንድ ባያወርታው ብድግ ብለው ይመጣሉ። ያ ያልሽውን ነገር ቬሪፋይ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ፣ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል።
ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና እስቲ ስለዚህ ንገሪኝ።
እግዚአብሔር ይመስገን በጣም ብዙ ልጆች ነው ያሉኝ። በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረው ከእኔ ጋር ቆይተው ይመለሳሉ እና ያ ነው ለእኔ ሴት ልጅን ከደገፍን ህብረተሰባችን ይለወጣል ብዬ በጣም የማምንበት መርሆ።
ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰርና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንድሌይ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት።
The background of Leah Kabada would connect about it. They have a friendship and also Leah.
አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ያገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንደሆነ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና አሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅም አመታት ስላስቆጠረው ጓደኝነታቸው ትነግረናለች።
And also there is a group of musicians from who will perform on the event and they're from Italy.
ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን?
Yes, that's correct. And it's studying in Italy. So a lot of her beginning was
በትክክል የገነት የፋሽን ዲዛይን ስራው አይሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው።
በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የ30 ዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል።
For me, our relationship is more than just a work relationship.
የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶክመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንድትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ።
የ30 ዓመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀረዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘክረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህጻናት ሕክምና እንደሚውል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢ ጋቢና ቪኦኤ ነው በመከታተል ላይ ያላችሁት። ከአሜሪካ ድምፅ አብራችሁን ስላላችሁት በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር በሰሜን ኢትዮጵያ ጦርነት በዓመታዊ የስራ ዕድል ፈጠራ ላይ ተጽዕኖ እንዳሳደረ ተገልጿል። የኢትዮጵያ የስራና ክህሎት ሚኒስትር ሙፈሪያት ካሚል መስሪያ ቤታቸው ዓመታዊ የስራ ዕድል ፈጠራ እቅዱን ማሳካት እንዳልቻለ ገልጸዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ 10 ቢሊዮን ብር የሚገመት ጉዳት እንዳደረሰም ለጋዜጠኞች ገልጸዋል። የትምህርት ተቋማትና የማሰልጠኛ ማዕከላት ገበያ ተኮር የሆነ ስልጠና አለመስጠታቸው ለስራ አጥነት አስተዋጽኦ ማድረጉን ደግሞ በጉባኤው ላይ ጥናታዊ ጽሑፍ ያቀረቡ አንድ ምሁር ለቪኦኤ ተናግረዋል። የአሰሪዎች ፌዴሬሽንም በገበያው የሰለጠኑ ሙያተኞችን ለማግኘት ቸግሮኛል ሲል አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝሩን ጉዳይ ይነግረናል።
ዘንድሮ ለሁለተኛ ጊዜ እየተካሄደ ባለው ብሔራዊ የስራ ጉባኤ ላይ የተገኙት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ በበጀት ዓመቱ 3.2 ሚሊዮን የስራ ዕድል ለመፍጠር አቅዶ በተጨባጭ የስራ ዕድል መፍጠር የቻለው ለ2.7 ሚሊዮን ዜጎች ነው ብለዋል።
ባለፈው ዓመት ያልፈለግነውና ተገደን የገባንበት ጦርነት አጋጥሞናል። በእንደዚህ አስቸጋሪ ሁኔታ ውስጥም ሆኖ 2.7 ሚሊዮን ለሚሆኑ ዜጎች ቋሚ የስራ ዕድል ነው መፍጠር የተቻለው።
በዚህ ዓመት የግብርናው ዘርፍ 44 ከመቶ የሚሆነውን የስራ ዕድል ይፈጥራል ተብሎ ቢጠበቅም በተጨባጭ መፍጠር የቻለው 26 ከመቶ ብቻ ነው ያሉት ሚኒስትሯ በበጀት ዓመቱ ለተፈጠረው የስራ ዕድል የአገልግሎትና የኢንዱስትሪ ዘርፎች የአንደኛና የሁለተኛ ደረጃዎችን መያዛቸውን ተናግረዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ የ10 ቢሊዮን ብር ጉዳት ማድረሱን የገለጹት ወይዘሮ ሙፈሪያት እነዚህን ተቋማት ለመጠገን እየተሰራ እንደሆነ አመልክተዋል።
ከጦርነቱ ጋር ቀጥታ ግንኙነት የነበራቸው ሁለቱ ክልሎች ናቸው። በተወሰነ ደረጃ አንዳንድ የጸጥታ መደፍረስ ችግር የነበረባቸው አካባቢዎችም ላይ ድርቅና መሰል ተፈጥሮና ሰው ሰራሽ አደጋዎች ምክንያት የተጎዱ ኢንተርፕራይዞችም አሉ። የአስቸኳይ ጊዜ ምላሽ ሰጪነት ግብረ ኃይል አለን። በዚህ ግብረ ኃይል አማካይነት ኢንተርፕራይዞቹን መልሶ ወደ ስራ የማስገባት ስራ ላይ የሰራናቸው በርካታ ስራዎች አሉ። ከ10 ቢሊዮን በላይ ጥናት አስጠንተናል። በቴክኒክና ሙያ ተቋማቱ ላይ የደረሰ ጉዳት አለ። ይህንንም ደረጃ በደረጃ ለመፍታት እንደ መጀመሪያ ምዕራፍ ስራ 387 ሚሊዮን ገደማ የሚሆን ሀብት ከክልሎችም ከባለድርሻ አካላትም ከሚኒስቴር መስሪያ ቤቱም አውጣተን በአስቸኳይ ወደ ስራ መግባት ያለባቸው 40 ገደማ የሚሆኑ የቴክኒክና ሙያ ተቋማት ከፍተኛ ጉዳት የደረሰባቸው ናቸው። በተሻለ ደረጃ ወደ ስራ እንዲገቡ ለማድረግ የሚያስችል ሰፊ ርብርብ ነው የተደረገው።
በጉባኤው ጥናታዊ ጽሑፍ ያቀረቡ ምሁራንም የስራ አጥነት በሚፈለገው ደረጃ እንዳይቀንስ ያደረጉ ምክንያቶችን ዘርዝረዋል። ከጽሑፍ አቅራቢዎቹ አንዱ ዶክተር ገነነ አበበ ለቪኦኤ ሲናገሩ ለስራ አጥነት በሚፈለገው ደረጃ አለመቀረፍ አንዱ ምክንያት በትምህርትና ስልጠና ተቋማት ገበያ ተኮር ስልጠና አለመሰጠቱ እንደሆነ ተናግረዋል።
ሰፕላይ ሳይዱ ገበያ ላይ ምንድን ነው ያለው? ምን አይነት ስኪል፣ ምን አይነት ኮምፒተንሲ ነው የሚፈልገው? እዛ ምን አይነት አቲቱድ ያለው ሰልጣኝ ነው የሚፈልገው የሚለውን ሳያጠና ዝም ብሎ በራሱ ትራዲሽናሊ እንደምናደርገው ዝም ብሎ ካሪኩለም ቀርጾ አሰልጥኖ ወደ ገበያ ቢበትናቸው እነዛ ወጣቶች ስራ የማግኘት እድላቸው በጣም ዝቅተኛ ነው የሚሆነው። ነገር ግን ገበያው ምን ይፈልጋል? ኢንዱስትሪው ምንድን ነው የሚፈልገው? በተለይ ደግሞ የኛ አሁን ባለንበት ዘመን በተለይ የገበያ ፍላጎቱ በጣም ዳይናሚክ ነው፣ ቶሎ ቶሎ የሚቀያየር ነው። ያንን ፍላጎት እየተከታተሉ ምንድን ነው የሚፈልገው የሚለውን እየለዩ በዛ መሰረት ስልጠናቸውን አጀስት ማድረግ ካልቻሉ የሚሰልጥነው የሚወጡ ልጆች ምናልባት ገበያው የማይፈልገውን ስኪል ሊሆን ይችላል ይዘው ክህሎት ሊሆን ይችላል ይዘው የሚወጡት እና በዚህ ምክንያት ነው እንግዲህ ሚስማች ነው። የዲማንድና ሰፕላይ ሳይድ ሚስማች ሲኖር ተቀጣሪነትን በጣም ይጎዳል።
የአሰሪዎች ፌዴሬሽንም በገበያ በቂ የሰለጠነ የሰው ኃይል እንደማያገኝ ገልጾ ምክንያቱ ደግሞ ገበያ ተኮር የሆነ ስልጠና ስለማይሰጥ እንደሆነ ጠቅሷል። የፌዴሬሽኑ የቦርድ አባል የሆኑት አቶ አእምሮ በለጠ ዩኒቨርሲቲዎች ብቁ የሰው ኃይል እንዲያሰለጥኑም ጥሪ አቅርበዋል።
ዩኒቨርሲቲዎች ገበያ ተኮር መሆን አለባቸው። ቴክኖሎጂ ተኮር ሰዎችን ማምረት መቻል አለባቸው። ብቃት ያላቸው ባለሙያዎች ማምረት መቻል አለባቸው። ዩኒቨርሲቲዎች በዚህ ዘርፍ ላይ በተግባር መለየት አለ። ይሄ እነዚህ ባለሙያዎች ሲኖሩ ነው በፈጠራ ያ ባለሀብቱ እያሻሻለ ሊሰራ የሚችል።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚደንት የሆኑት አቶ ካሳሁን ፎሎ በበኩላቸው በሀገሪቱ ላለው የስራ አጥነት ችግር መንስኤው የስራ እድል በብዛት አለመፈጠሩ እንደሆነ ገልጸው ችግሩ ሊቀረፍ የሚችለው ሰራተኞችን በብዛት የመቅጠር አቅም ያላቸውን ኢንቨስተሮች ከውጭ በማስገባት ነው ብለዋል።
በጣም ትላልቅ ኢንቨስተሮች ወደ ሀገር ውስጥ ገብተው የስራ እድል እንዲፈጥሩ በር መክፈት ነው። ከውጭም ያሉት ትላልቅ ኢንቨስተሮች በአንዴ 100,000 የሚቀጥሩ ጃይንት የሆኑ ኢንቨስተሮች ቢመጡ የተሻለ ነው የሚሆነው። የሀገር ውስጥ የስራ እድል ፈጠራ እንደተጠበቀ የሆኑ ማለት ነው።
የተቀጠሩት ሰዎችም በቂ ደሞዝ ስለማያገኙ ካልተቀጠሩት ብዙም አይለዩም የሚሉት አቶ ካሳሁን ፎሎ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰን ለመንግስት ሀሳብ ማቅረባቸውንም ገልጸዋል።
ለሰራተኞች የሚከፈለው በልቶ ማደር የሚችሉበት ሁኔታ ላይ አይደሉም ያሉት። በቀን አንድ ብቻ በልተው የሚውሉ አሉ። በዚህ እንዴት ነው ምርታማ የተሻለ ስራን መፍጠርን የምንጠብቀው? አሁን ባለው ኑሮ ውድነት በሀገራችን ኑሮ ውድነቱን ልቋቋም አይደለም በቀን አንድ በልቶ ለመዋል የሚቸገርበት ሁኔታ ላይ ነው ያለው። ኢትዮጵያ ውስጥ በ1,000 በወር አግኝቶ ሰው እንዴት ነው ወሩ ሙሉ ሊኖር የሚችለው? ስራ ያገኘውም ጾሙን ነው የሚውለው፣ ስራ ያላገኘውም ጾሙን ነው የሚውለው። ምንድነው ልዩነቱ ነው? በልቶ እንዲያድሩ ደሞዙ የተሻለ መሆን አለበት። ምቹ የስራውን የነዝታ ወይም ደግሞ ዲሴንት ወርክ የሚለውን ያሟላ አይደለም። የተፈጠረውም ስራ ገና ነው። ዝቅተኛ የደሞዝ ወለል በሀገራችን ይወሰን ብለን የምንጠይቀውም ለዚህ ነው። አንዱ ረቂቁ ባለፈው አመት መጨረሻ ላይ ጠቅላይ ሚኒስቴር ቢሮ ገብቷል። እስካሁን 2014 ሳይወጣ አልፏል ማለት ነው።
ለመንግስት ቀርበዋል የተባለው ሀሳብ ከምን እንደደረሰ ቪኦኤ የስራና ክህሎት ሚኒስትሯን ወይዘሮ ሙፈሪያት ከሚልን የጠየቀ ሲሆን ምላሻቸውም እንዲህ የሚል ነበር።
ይሄ ጉዳይ መቅረብ ብቻ ሳይሆን በህግም ወጥቷል። በህግ ተደግፎ አፈጻጸሙን በተመለከተ ግን ሊሟሉ የሚገቡ በርካታ ቅድመ ሁኔታዎች አሉ። የጉልበት ምርታማነትን መጨመር ካልቻልን ከጥቅሙ ይልቅ ለሰራተኛው ጉዳቱ የሚያመዝንበት ሁኔታ ያጋጥማል። ዝም ብሎ ቁርጥ መነሻ ደሞዝ ይሄ ነው ማለት ብቻውን ሰራተኛውን ተጠቃሚ አያደርገውም እና ይሄንን የፖሊሲ ውሳኔና ሀሳብ በተጨባጭ ሰራተኛውን ተጠቃሚ ሊያደርግ በሚችል ደረጃ ሊሟሉ የሚገባቸው ቅድመ ዝግጅት ስራዎች ላይ እየሰራን ነው ያለ ነው።
በየአመቱ የሚካሄደው ብሔራዊ የስራ ጉባኤ አላማው በዘርፉ ያሉትን ሀሳቦች ማንሸራሸር፣ ለበጎ ልምዶች እውቅና መስጠት፣ ችግሮችን መለየትና መፍትሄዎችን ማስቀመጥ እንደሆነ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁ ስላላችሁ በጣም ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር በፈጣን መንገድና በባቡር መሰረተ ልማት ከጅቡቲ ወደብ ጋር በተሳሰረችው ድሬዳዋ ከተማ ነጻ የንግድ ቀጠና ባለፈው እሁድ ተመስርተዋል። ነጻ የንግድ ቀጠና መመስረቱ የሚሰጠውን ጥቅም ምን እንደሆነ ማብራሪያ እንዲሰጡን በድሬዳዋ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል መምህር የሆኑትን አቶ ሁለመናይ ለገሰን ጠይቀናል። ያነጋግራቸው አዲስ ቸኮል ነው።
ነጻ የንግድ ቀጠና የወጪና ገቢ ንግዱን ውጤታማነት ለማስፋፋት የጉምሩክ ሂደቱን በማቀላጠፍና ከገቢ ግብር ነጻ ሆኖ የሚሰሩበትን እድል የሚያመቻች እንደሆነ የሚናገሩት በድሬዳዋ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል መምህር የሆኑት አቶ ሁለመናይ ለገሰ ቀጠናው ለድሬዳዋ ብዙ ነገር ማለት እንደሆነ ነው የሚያምኑት።
ድሬዳዋ ከዚህ በፊት የምትታወቅበትን የንግድ ኮሪዶር መሆኗል። ባለፉት የተወሰኑ ዓመታት ያው የእንቅስቃሴ በተወሰነ መልኩ ተገቶ ነበር። አሁን የተወሰነ መነጋጋቶች አሉ እና እነዛ መነጋጋቶች ሞር ለከተማው የተሻለ ነገር ይዞ ይመጣል የሚል እምነት አለኝ። ምክንያቱም ይሄ ነጻ የንግድ ቀጠና እዛ መቋቋሙ ለከተማው ትልቅ ነገር ነው ይዞ ይመጣው። ምክንያቱም ብዙ የትራንስፖርቴሽን ፍሎ ይኖራል፣ ብዙ የንግድ እዚህ የሎጂስቲክስ መመላለሻ መስመርም ስለሆነ ብዙ ነገሮችን ይዞ የሚመጣው የስራ እድል ከመፍጠር አንጻር፣ ከተማውን ገቢ ከማሳደግ አንጻር፣ ቴክኖሎጂ ትራንስፈር በዋናነት ደግሞ እንደዚህ አይነት ደረቅ ወደብና እንደዚህ አይነት ፍሪ ትሬድ ዞን ሲቋቋም ዘመናዊ ማሽነሪዎች ይገባሉ፣ የሰለጠነ ሰው ኃይል ይመጣል፣ ያም ቴክኖሎጂ ትራንስፈርን ይዞ ይመጣል እና የመሳሰሉትን ነገሮችን ይዞ ይመጣል የሚል እምነት ነው ያለኝ።
ከዚህ በፊት የኢንዱስትሪ ፓርኮች በተለያዩ የሀገሪቱ ከተሞች ሲከፈቱ በየከተሞቹ ተመሳሳይ ተስፋ ነበር የሚሉት አቶ ወለመና የለገሰ በውጤታማነት ረገድ ግን በሁሉም ከተሞች ተመሳሳይ ነው ለማለት እንደማይቻል ይናገራሉ። ነጻ የንግድ ቀጠናው የሚጠበቀውን ውጤት እንዲያስመዘግብም ለዘርፉ የሚሰጠው ትኩረት የአንድ ሰሞን ብቻ መሆን እንደሌለበት ነው የሚመክሩት።
ጊዜኛ ሀገር ነገሮች ይጀምራሉ፣ ያንን ደግሞ በተጀመሩት ኬስ ማስቀጠል። ከምንም በላይ ፕሮጀክት ማናጅመንት የሚባለው የዚህ ፕሮጀክት ማናጅመንት ሂደቱ ከጅምር እስከሚቀጥለው ሰስቴኒቢሊቲ ነው ዋናው። መጀመር ብቻውን ምንም አይደለም። መጀመር ማለት መገንባት ነው። ከገነባህ በኋላስ አሁን እዛ ጋ ብቁ የሆነ ሰው ያስፈልጋል። ሁለተኛ ደግሞ ትትል ከሜቢ ያንን ከአስተዳደሩ ጀምሮ ያለውን ገቨርናንስ ሲስተሙን ማኔጅ ከማድረግ አንጻር ፎሬን ዳይሬክት ኢንቨስትመንት የሚመጣበትን ወይ ከማነሳሳት አንጻር ነው። እነኚህን ነገሮች እንደ ጅማሮ ሁሉ በብቁ የሰው ኃይል ተደራጅቶ የሚያስፈልገው ማቴሪያል ተሟልቶ የሚያስፈልጉ ኃይላት ኤሌክትሪክም ሊሆን ይችላል፣ ውሃም፣ ሌሎችም ነገሮች መሰረተ ልማቶችን ፋሲሊቴት ከተደረገ በኋላ ቀጣይነት ያለው ማናጅመንት ሲኖረው እና ከሌሎች ዓለማት ላይ ኢንቨስተሮችን በደንብ መሳብ ከተቻለ የራሱ የሆነ አዎንታዊ ውጤት ይዞ ይመጣል ማለት ነው።
መንግስት የሚጠበቅበትን ሁሉ ሙሉ በሙሉ አሟልቶ እንኳ የሚፈለገውን የመዋለ ንዋይ ፍሰት እንዳይመጣ ሊያደርጉ የሚችሉ የጸጥታ ስጋትና የዲፕሎማሲ ቁርሾች ማከምንም እንደ ወሳኝ ቅድመ ሁኔታ ያስቀምጣሉ። አቶ ወለመናይ
በዋናነት የሰላምና የጸጥታ ጉዳይ ዋና ነው። ምክንያቱም አንድ ሰው ሀብቱን ይዞ ሲመጣ ኢንቨስት ሊያደርግ ሲመጣ ሪስክ ሌቨሉን አጥንቶ ነው የሚመጣው። ሀገሪቱ ምን አይነት ሰላምና ጸጥታ አላት፣ ምን አይነት የደህንነት ሁኔታ አላት፣ ምን አይነት አስተዳደራዊ ፋንክሽን ይሰጣል የሚለውን ቀድሞ አጥንቶ ነው የሚመጡት። የትኛውም ኢንቨስተር ከውጭ ሲመጣ ዝም ብሎ ብሩን አያፈሱም። እነኚህ ቅድመ ሁኔታዎችን ያያል። አሁን ሀገሪቱ ያለችበት የሰላም ጸጥታ ሁኔታ ምን ይመስላል የሚለውን እንግዲህ በቅርብ ዓመታት ባለፉት ሁለትና ሶስት ዓመታት የጦርነት ኢኮኖሚ ነው ዴቨሎፕ ያደረግ ነው። እነዛን ነገሮች መንግስት ምናልባት በአጭር ጊዜ የተደረጉ ያሉት ድርድሮችን በተለያየ መንገድ ውጤት የሚያመጡ ከሆነ ይሄ ነገር ይሳካል የሚል ሰፊ ይመጣል። እነኚህ ኢንቨስተሮች መጡት በብዛት ካደጉት ሀገራት ነው። ከነዛ ካደጉት ሀገራት ጋር ምን አይነት ሪሌሽን አለን የሚለው ራሱ ዋናው ነው። ለምሳሌ አሜሪካን የጨርቃጨርቅ ባለሀብቶቿን ከአዋሳ ኢንዱስትሪ ፓርክ ከሌሎችም ጋር እንዲወጡ አድርጋ ነበር። በዚህ በአግባብ ንግድ የምንጠቀመውን ሆልድ አድርጋለች። እነዚህን በተለያየ በዲፕሎማሲ ወይ ሀንድል ማድረግ ከቻለን አደሴም ታይም ደግሞ ሀገር ውስጥ ያለውን ሰላምና ጸጥታን ማስፈን ከቻለን አሁን ያልኩትን የመልካም አስተዳደር ጥያቄዎችን ጎን ለጎን የተመለሱ መንግስት በብቁ ሆኖ ሎጂስቲክሱን ካሟላ የሚያስፈልገውን ነገር ካሟላ እነኚህ ኢንቨስተሮች የሚመጡበት እድል በጣም ሰፊ ነው የሚለው መንግስት።
ጠቅላይ ሚኒስትሩም የነጻ ንግድ ቀጠና ወደ ስራ መግባት ጅምር መሆኑንና ጅምር ማለት ደግሞ ጨረስን አይደለም በማለት ቀጣይ ስራዎችም እንደሚጠበቁ በንግግራቸው አመልክተዋል። ጎረቤት ሀገር ጅቡቲና ኬንያን ጨምሮ በርከት ያሉ የዓለም ሀገራት የነጻ ንግድ ቀጠና መሰረታን ባለሀብቶችን ለመሳብ እንዳንድ አማራጭ ይጠቀሙበታል። በድሬዳዋ የተከፈተው ነጻ የንግድ ቀጠና ውጤታማነት ታይቶም ወደፊት በበርበራ ኮሪደርና በሞያሌ ሞንባሳ መስመር ተመሳሳይ ቀጠናዎች ሊከፈቱ እንደሚችሉ አቶ ወለመና ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። በዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስአይዲ መስማት የተሰናቸው ሴቶች ለመሰረቱት የወረቀት ቦርሳዎች አምራች ድርጅት $550,000 የገንዘብ ድጋፍ ከሰሞኑ አድርጓል። ፈኪ ለተባለው የወረቀት ቦርሳዎች አምራች የተደረገው ድጋፍ ድርጅቱ የአካባቢ ብክለትን ለመከላከል እንዲሁም አካል ጉዳተኞችን የስራ እድል ተጠቃሚ ለማድረግ የጀመረውን እንቅስቃሴ የሚደግፍ መሆኑ ተነግሯል። ኬኔዲ አባተ።
ከስድስት ዓመታት በፊት ባንዲት መስማት የተሳናት የፈጠራ ባለሙያ አነሳሽነት ነው የተመሰረተው ተኪ የወረቀት ቦርሳዎች ማምረቻ ድርጅት። ለአካባቢ ጠንቅ የሆነውን የላስቲክ እቃ መያዣ ወይም ፔስታልን በወረቀት ቦርሳዎች መተካት አላማው ሲሆን ተኪ የሚለው የድርጅቱ ስያሜ መነሻም ይሄው አላማው ነው። መስራቿን ጨምሮ በሶስት ሰራተኞች ስራ የጀመረው ድርጅቱ አሁን ላይ ለበርካታ መስማት የተሳናቸው ሴቶች የስራ እድል ፈጥሯል። በድርጅቱ ከሚገኙ 37 ሰራተኞች መካከል ከአንዱ ተቀር ሌሎቹ ሴቶች ናቸው። ከሴቶቹ የተወሰኑት የትርጉምና መሰል ስራዎችን የሚሰሩ ሲሆኑ አብዛኛው ግን የወረቀት ቦርሳውን በማዘጋጀት ስራ ላይ የተሰማሩ ናቸው።
ስሜ አስናቀች ይባላል። መስማት የተሳነኝ ነኝ። እዚህ ተኪ ነው የምንሰራው። ትምህርቴን ከጨረስኩ በኋላ ተመርቄ ነበረ በጸጉር ሙያ። ነገር ግን ስራ ብፈልግ ማንም ሰው ቆይ ነው የሚልኝ። የስራ እድል የለም። ቤት ነበር የተቀመጥኩት። ተኪን ስሰማ ግን ወዲያው መጣሁኝ። እስካሁን እዚህ ነው ያለሁት። በጣም ደስተኛ ነኝ። በፊት ትምህርቴን ያስተማሩኝን የረዱኝን ቤተሰቦቼን አሁን ስራ ስላገኘው እነሱን መርዳት እችላለሁኝ። በተጨማሪ እኔ ልጅ አለኝ። ልጄንም አስተዳድራለሁኝ። የመጀመሪያው ለመስማት የተሳናቸው በጣም ይጠቅማል። ስራ ከሌለ ወዴት ይሄዳሉ? መስማት የተሳናቸው መሄጃ የለንም። በቤት ውስጥ ደግሞ ብዙ ተጽዕኖም አለ። ብዙ ከክፍለ ሀገር ትምህርት የሌላቸው መስማት የተሳናቸው አሉ። እዚህ መጥተው ትምህርት ከጨረሱ በኋላ ተመልሰው እዛ ይሄዳሉ። የሚረዳቸው የለም ትምህርት ከጨረሱ በኋላ። እዚህ ተኪ ግን ስራ እድል ሲያገኙ በጣም ደስተኛ ናቸው።
በርካታ ደንበኞች ያሉት ተኪ የወረቀት ቦርሳዎች ማምረቻ ድርጅት እስካሁን 2 ሚሊዮን ያክል ቦርሳዎችን አምርቶ ለገበያ ማቅረቡን የድርጅቱ መስራችና ምክትል ስራ አስኪያጅ የሆነችው ሚሚ ለገሰት ገልጻለች።
ተኪ የተመሰረተው ወደ 7 ዓመት አካባቢ ይሆናል። እስካሁን ደግሞ ወደ 2 ሚሊዮን የሚጠጉ ቦርሳዎችን ሰርተን አሰራጭተናል።
በቀን ያው ምናመርተው እንደ ሳይዛችን ይወሰናል። 7 አይነት አለ። ለምሳሌ ትልቁን እስከ 1000 እንሰራለን። ትንንሹን ደግሞ እስከ 5 ድረስ በቀን ይመረታል። አሁን ላይ ደንበኞቻችን በጣም ደስተኞች ናቸው ከኛ ጋር። ምክንያቱም እዚህ ሲመጡ ያዩናል በቀጥታ። አንዳንዱ የሚሰማው የሚያለቅስ ሁሉ አለ በስራችን። ምክንያቱም ያለብንን ችግሮች ስለሚረዱ።
በአሁን ወቅት ጎተራ አካባቢ በሚገኘው ጠባብ የማምረቻ ክፍል ውስጥ ስራውን በማከናወን ላይ የሚገኘው ተኪ በቀጣዮቹ 3 አመታት ስራውን በማስፋፋት መስማት ለተሳናቸው በመቶዎች የሚቆጠሩ ሴቶች ዘላቂ የስራ እድል መፍጠር የሚያስችለውን ድጋፍ ከዩኤስአይዲ አግኝቷል። ዩኤስአይዲ ለዚሁ ተግባር የ550,000 ዶላር የገንዘብ ድጋፍ ያቀረበ ሲሆን ድጋፉን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በስፍራው ተገኝተው ይፋ አድርገዋል። አምባሳደር ጄኮብሰን ድጋፉን ይፋ ካደረጉ በኋላ በሰጡት አስተያየት የአካባቢ ጥበቃን ታሳቢ ባደረገ መልኩ በአካል ጉዳተኞች የሚከናወነው ዘላቂ የኢኮኖሚ ስራ እንዳስደነቃቸው ገልጸዋል።
I'm very happy to be here at Techy. This is a wonderful socially owned enterprise and I've been so impressed with the work that's being done here today.
እዚ ተኪ በመገኘቲ በጣም ደስተኛ ነኝ። ይህ ድንቅ በመሐበር የተያዘ ድርጅት ነው። እዚህ በሚሰራው ስራ በጣም ተደንቄያለሁ። ይህ ድንቅ ድርጅት ለተጨማሪ 200 መስማት የተሳናቸው ሴቶች የስራ እድል ለመፍጠር የሚያስችል የገንዘብ ድጋፍ በማድረጉ ኩራት ይሰማኛል። ድርጅቱ በአዲስ አበባ ለዘላቂ የኢኮኖሚ ልማትና የአካባቢ ጥበቃ አስተዋጽኦ በማድረግ ላይ ነው። ምክንያቱም የፕላስቲክ ፖርሳዎችን በወረቀት ፖርሳዎች ለመተካት እየሰራ ነው። መስማት የተሳናቸውን ጨምሮ አካል ጉዳተኞች ለኢኮኖሚ ምን ማበርከት እንደሚችሉ የሚያሳይ ነው። እዚህ ያየሁት መቻልን እናት የሆኑ የተመረቁና ለአካባቢ ተስማሚ በሆነ መንገድ የግሉን ኢኮኖሚ ለማሳደግ የሚጥሩ አቅም ያላቸውን ወጣት ሴቶች ነው። ይህ ለኔ በጣም አበረታች ነው።
መስማት የተሳናቸው ሴቶች ስራ የማግኘት እድላቸው የተመናመነ መሆኑን የምትገልጸው የድርጅቱ መስራችና ምክትል ስራ አስኪያጅ ሚሚ ለገሰ የዩናይትድ ስቴትስ ድጋፍ ከዚህ አንጻር ተስፋ ሰጭ መሆኑን ትገልጻለች።
ታኪዚ ብዙ ለፍተናል፣ ታግለናል። ምንም አይነት ድጋፍም አልነበረም፣ ተስፋም አልነበረውም። ነገር ግን ተስፋ አልቆረጥንም። እስካሁን ድረስ ስለጠነከሩ ሙሉ ታኪዎችን ማመስገን ፈልጋለሁ። ሌሎች ብዙ መስማት የተሳናቸው ቤት የተደበቁ አሉ፣ የስራ እድል የሌላቸው። ስለዚህ በዚህ ድጋፍ ለነሱ የስራ እድል መፍጠር፣ ከዛ ደግሞ ህይወታቸውን መቀየር፣ እናቶች ወጣቶችን ቆንጆ ህይወታቸውን መለወጥ እንፈልጋለን። በጣም ነው እናመሰግነው። ዌስቴድና የአሜሪካ ህዝቦችን በጣም ማመስገን እንፈልጋለን። በጣም ደስተኛ ነኝ።
ወይዘሮ ትዕግስት አለማየሁ ደግሞ በተኪ የወረቀት ቦርሳዎች ማምረቻ የፕሮጀክት ኃላፊ ነች።
ፕሮጀክቱ ለ3 አመት የሚቆይ ፕሮጀክት ነው። 3 አመት ውስጥ የተለያዩ አክቲቪቲዎች ይኖርናል። ዋናነት ግን 4 በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያ የስራ እድል መስጠት ነው። መስማት የተሳናቸው ሴቶች፣ ወጣቶች፣ አካል ጉዳተኞችን እነሱ የስራ እድል መፍጠር ነው። የስራ እድል ስንፈጥር ደግሞ ዘላቂነት ያለው መሆን አለበት። ያንን አላማ ያደረገ ማለት ነው። ሁለተኛው በትምህርት ላይ ደግሞ ተጽዕኖ መፍጠር። ሶስተኛው ደግሞ ኢንቫይሮንመንታል የአካባቢ ብክለትን መቀነስ እንሰራለን ማለት ነው። ተኪ ፔፐር ዋልትስ በኢትዮጵያ ብቻ ሳይሆን በሌሎች በአፍሪካ በዓለም ሀገራት ላይ ተስፋፍቶ ስራችን እንዲታይ የምንሰራበት የፕሮጀክት እቅድ ነው ማለት ነው።
በአዲስ አበባ ጎተራ አካባቢ የሚገኘው ይህ ተኪ የወረቀት ቦርሳዎች ማምረቻ የአካባቢ ብክለትን ለመከላከል እንዲቻል የፕላስቲክ እቃ መያዣዎችን ለአካባቢ ተስማሚ በሆኑ የወረቀት ቦርሳዎች መተካትን አላማው አድርጎ በመስራት ላይ የሚገኝ ነው። ከዚህም ባለፈ ይህ ማምረቻ መስማት ለተሳናቸው የስራ እድል መፍጠርን አላማው አድርጓል። በአሁን ወቅት የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስአይዲ ይፋ ያደረገው 550,000 ዶላር ደግሞ ይህ ፕሮጀክት በቀጣዮቹ 3 አመታት ለ200 መስማት የተሳናቸው ተጨማሪ የስራ እድል እንዲፈጥር የሚያስችል ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።